ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ የሐሙስ ምሽት ሐምሌ 7 2014 ዓ.ም የጋቢና ቤ የአዲሱ ትውልድ ድምጽ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ካሁን ሰዓት ጀምሮ ለእናንተ የምናሰማችሁን ጥንቅሮች እናስተዋውቃችሁ። ዘ ኢን ኤንድ አውት የተሰኘ ዘጋቢ ፊልም በዚህ በዩናይትድ ስቴትስ ባለፈው ሳምንት ተመርቋል።
ኒማ ትላንትን ዛሬንና ነገን የሚያሳይ ነውና ዛሬ ፊታችንን በመስታወት ስናይ ፊታችን ላይ ያለውን ጠባሳ ስንክሳር everything clearly ማየት መቻል አለብን።
ዮሐንስ ፈለቀ ነው የሰማችሁት። የዚህ ፊልም አዘጋጅ ነው። በምሽቱ እንግዳችን አድርገናል። በሌላ በኩል ደግሞ አያፈር መመርመሪያን የሰሩ ወጣቶችንም በምሽቱ ጋብዘናል። ይህንና ሌሎች ለወጣቶች ይሆናሉ፣ ያዝናናሉ፣ እንዲሁም ደግሞ ያነቃቃሉ ያልናቸውን ዘገባዎች ይዘን ነው ወደ እናንተ የመጣ ነው። መሰናዶውን እየመራው ኤደን ገረመው፣ በምስልና ድምፅ ምህንድስና ደግሞ ኤልያስ አስማረ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ እየጋበዝን አብረናችሁ እንቆይ ይሆናል። አሁን ወደ ወጣቶቻችን እንሻገራለን። ሳምንት ቅዳሜ ምሽት በዚህ በዩናይትድ ስቴትስ ሜሪላንድ ግዛት ሞንጎመሪ ኮሌጅ ውስጥ የኪነ ጥበባት አዳራሽ ውስጥ በዮሐንስ ፈለቀ የተዘጋጀ ፊልም ባለሙያ ዩናይትድ ስቴትስ ውስጥ ህልሙን ለማሳካት የሚያልፍበትን ውጣ ውረድ የሚያስቃኝ ሲሆን ለእይታ በቀረበበት ምሽትም ታዋቂ ገጣሚያንን ጨምሮ እውቅ ኢትዮጵያውያን ስራቸውን ለታዳሚ አቅርበዋል። ሀብታሙ ስዩም ይህንን ዝግጅት ተከታትሎታል።
ሀገራችን ኢትዮጵያን ሰላም ያድርግልን።
ሜሪላንድ ሲልቨር ስፕሪንግ ውስጥ በሚገኘው የሞንትጎመሪ ኮሌጅ የኪነ ጥበብ አዳራሽ በታዳሚያን ፊት የተመረቀው ዘጋቢ ፊልም 45 ደቂቃ ያክል ይረዝማል። የፊልሙ አዘጋጅና የፊልሙ ማጠንጠኛ ዮሐንስ ፈለቀ ነው። በሀገሩ ኢትዮጵያ በነበረበት ሰዓት ስኬታማ የፊልም ባለሙያነት ህይወትን እየመራ የነበረው ዮሐንስ በስደት ወደ አሜሪካ ምድር ከመጣ በኋላ የገጠመውን ውጣ ውረድ የሰነደበትን ፊልም ለማዘጋጀት ምን እንዳነሳሳው እንዲህ ያስረዳል።
ይህን ፊልም መጀመር ዋነኛ የፈለኩበት ምክንያት እውነትን ራስን በመስታወት ማየት ነው። ላይክ ብዙ ጊዜ ብየዋለሁ፣ ሲኒማ ትላንትን ዛሬንና ነገን የሚያሳይ ነው እና ዛሬ ፊታችንን በመስታወት ስናይ ፊታችን ላይ ያለውን ጠባሳ፣ ስንክሳር ኤቭሪቲንግ ክሊርሊ ማየት መቻል አለብን። ያንን ነው በአደባባይ ያሳየሁት። ወደ ፀሐይ መውጣት አለብን። አሁን ጠፍተናል። መንገድ ለመፈለግ እንደ ጠፋን ማወቅ አለብን። የመጀመሪያው እርምጃ መንገድ ለማድረግ ለመፈለግ ሰው እንደጠፋ ማወቅ አለበት። አሁን አገሪቱ ውስጥ ያለንበት ሁኔታ ጠፍተናል። ስመራ ጀምሮ በእኔ ታሪክ የሚሄድ ቢሆንም የአብዛኛውን ችግር የሚዳስስ ነው ብዬ አስባለሁ። ስለዚህ ወደ ፀሐይ መውጣት አለብን፣ ወደ ብርሃን መውጣት አለብን። በጨለማ ተደብቀን አንደኛ ነን፣ ቅዱስ ነን እያለን እስከ መቼ ድረስ በዚህ ይቀጥላል የሚል እምነት ይዤ ነው። ሰውም ረድኋል ብዬ ማልከምትም ነበር። እንደምታየው ሪስፖንዱ በጣም ጥሩ ነው።
ፊልሙ ከታየ በኋላ ባለሙያዎችና ተመልካቾች አስተያየታቸውን ሰጥተዋል። ከነዚህ መካከል የማህበረሰብ ፈተናዎችን በግልጽ አቅርቦ መፍትሄ በመጠቆም ረገድ የፊልም ጥበብና ባለሙያዎች ያላቸውን ሚና ያወሱት የማህበረሰብ ጥናት ባለሙያው አቶ ጥበቡ አሰፋ በበኩላቸው የፊልሙን አዘጋጅ ጥረት አድንቀዋል።
በኢትዮጵያ ብቻ አይደለም፣ በመላው ዓለም በሚኖረው የሰው ዘር በሙሉ የነበረውን ማስቀጠል የማይቻልበት ደረጃ ላይ ደርሰናል። ስግብግብነት፣ ፖለቲካ አቅላችንን እንድናጣ እያደረገን ይገኛል። ሁሌ እየሸሸን አንኖርም። ይሄን ወጣት የመሰለ እውነታውን አፍረጥርጦ የሚያሳየን ጀግና እንፈልጋለን። ይሄ የእርሱ እውነታ በእናንተ ሕይወት ውስጥም ተጠልሎ ይገኛል። እሱን የመሰለ ጀግና ያስፈልገናል።
በቀደመ የፊልም ዘርፍ ተሳትፈው ጀስት ፎር ዋን ዴይ፣ ሄሎ አሜሪካ፣ ዌር ኢዝ ማይ ዶግ በተሰኙ ልብወለድና እውነታን መሰረት ያደረጉ ዘጋቢ ፊልሞች አበርክቶት የሚታወቀው ዮሐንስ ፈለቀ የመጪ ዘመን ህልሙንና የአሁኑን ስራ ፋይዳ እንዲህ አጋርቶናል።
ወደፊትም ቢሆን ከእውነት የራቀ ነገር መስራት አልፈልግም። በተቻለ መጠን እውነትን መሰረት ያደረጉ ነገሮች እንዲሆኑ ነው የምፈልገው። ግን በቀጣይነት ደግሞ እንደዚህ ትንሽ ሰውንም ዘና ታ የሚያደርግ ሴም ታይም የሚያስተምር ስራዎች አሉ። ተጽፎ ያለቁ ስክሪፕት ፋይናንስ የሚያደርጉ ተቋማት እየጠየቅን ያለ ነው። ለቴሌቪዥን የሚሆኑም የተለያዩ ሀሳቦች አሉኝ። እየተነጋገርን ነው። ከሙያው መራቅ አትችልም እንግዲህ ያው መንገዱ እስከተመቻቸ ድረስ በተለይ የበለጠ ወደ ውስጥ ገባለ። ብዙዎቻችን በጣም ብዙ ታሪክ አለ። ወደዚህ ሀገር የመጣውን ሰው ብታየው በተለያዩ ምክንያቶች ነው፣ በፖለቲካው፣ በኢኮኖሚው፣ በአጋጣሚው መጥቶ እዚህ ቀረ። በጣም ብዙ ታሪክ ያለው ሰዎች ታሪካቸው ተስፎ ቢቀርብ ብዙ ህዝብ ሊያስተምር የሚችል ታሪክ ያላቸው ብዙ ሰዎች አሉና ይሄንን መንገድ እንዲከተሉ መንገድ ይከፍታል ብዬ አስባለሁ።
ፈውሱ ሆኖለት መዳኛው እንደ ወይንና እንደ ባላ አንዱ ለድጋፍ አንዱ ለጥላ።
በወንደሰን ከበደ በተመራው በዚህ ዝግጅት ላይ ታዋቂዎቹ ገጣሚያን አበባው መላኩ፣ ዮሐንስ ሞላ፣ ተዋናይ ሙሉቀን ተሾመና ኮሜዲያን ታሪኩ ሸሌ ለታዳሚዎች ስራቸውን አቅርበዋል። ምሽቱንም አደምቀውታል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
የጅማ ዩኒቨርሲቲ ተማሪዎች የሰሩት የአፈር መመርመሪያ መሳሪያ በኬንያ በተደረገ ዓለም አቀፍ ውድድር ላይ የአንደኝነት ደረጃን ተጎናጽፏል። ማሽኑ የአፈር ባህሪን በመመርመር መሬቱ ምን አይነት አዝርዕትን ማብቀል እንደሚችልና አፈሩም ምን አይነት ንጥረ ነገሮች እንደሚያስፈልገው ምክረ ሀሳብ የሚለግስ ነው ተብሏል። ዩኒቨርሲቲው ማሽኑን ወደ አርሶ አደሮች ለማድረስ ከሚመለከታቸው ባለድርሻ አካላቶች ጋር አብሮ እየሰራ መሆኑን አስታውቋል። ገብረ ሚካኤል ገብረ መድህን በተከታዩ ዘገባ ያስቃኘናል።
ጥጋቡ አብርሃም ማሽኑን ከሰሩት ወጣቶች መካከል አንዱ ነው። በግብርናው ዘርፍ የተሰሩ አዳዲስ ቴክኖሎጂዎችን እያወዳደረ የሚሸልም ዓመታዊ ፕሮግራም በአፍሪካ እንደሚካሄድ ይናገራል። በኬንያ በዓለም ባንክ ድጋፍ በተዘጋጀው በዘንድሮ ፕሮግራም እሱና ጓደኞቹ በጅማ ዩኒቨርሲቲ የሰሩት ማሽን አንደኛ በመውጣት መሸለሙን ገልጿል።
በጣም ትላልቅ ሀገራት የተሳተፉበት ነው። የነሱ ሰዎች ያሉበት ነው። ትላልቅ የዩናይትድ ኔሽን ኦርጋኒዜሽን የነሱ አካላት ያሉበት ነው። እዛ ላይ ሰፋ ያለ ጊዜ ወስደው ሲስተሙን አይ በኋላ በአፍሪካ ኢትዮጵያ አሸነፈች የሚል ነገር ወጣ። እንግዲህ የኛ ስራ ማለት ነው፣ የኛ ማሽን በዛ ላይ አንደኛውን አሸነፈ። ይሄ ዲቫይስ እውነትም አፍሪካዊ ማሽን ነው። አፍሪካን ያገናዘበ የአፍሪካን ሕዝብ ተጠቃሚም ያወቀ ማሽን ነው በሚል እዛ ነው እንግዲህ ዓለም አቀፍ እውቅና እንድናገኝ የሆነው በኬንያ ናይሮቢ ላይ በዓለም ባንክ አስተባባሪነት በተዘጋጀ ውድድር ላይ ነው።
ማሽኑን ከሰሩት ወጣቶች ሁለቱ የአርሶ አደር ልጆች መሆናቸውን የሚገልጸው የአርቲፊሻል ኢንተለጀንስ ፕሮግራመር የሆነው ጥጋቡ አብርሃም ሀሳቡ የመጣው በ2012 ዓ.ም እንደሆነና በ2013 ዓ.ም ጥንስሱ ወደ ተግባር እንደተሸጋገረ ይናገራል። ይህን ማሽን ለመፍጠር የተነሳሱበትንም ምክንያት እንዲህ ያብራራል።
ምን መስራት እንችላለን የሚለውን ነገር ከመጀመሪያ ዓመት አንስተን እናይ ነበረ። ሁለተኛ ሶስተኛ ዓመት እያለን ስንሄድ ፕሮጀክቶች እንድንሰራ ይጠይቁናል። ስለዚህ ያ ምንድን ነው ወደ ገበሬ ወደ ማህበረሰቡ ስንሄድ ምን ችግሮች አሏቸው የሚለውን ነገር እንድናይ አይን ከፈተ። ግብርና ደግሞ አንገብጋቢ ችግርም ነው። ግብርና ላይ ያለው ችግር ማለት ጉሮሮ የሚይዝ ችግር ስለሆነ ስንመረቅ አንድ የማህበረሰቡን ችግር ልፈታ የሚችል ነገር ይዘን እንውጣ በሚል ተስማምተን ክረምት ወደ ቤት ስንሄድ አሳይመንት ተሰጣጣን። እኔ ክፍለ ሀገር ነው የሚሄደው፣ እነሱ አንዱ የአዲስ አበባ ልጅ ነው፣ አንዱ ደግሞ ሌላም ክፍለ ሀገር የሚሄድ ነው። ስንሄድ ያየነው ችግር አለ፣ አሁን እኔ በአካባቢያችን ያየሁት አለ። ሰው የተለያየ ስም ይሰጠዋል። ብዙ ጊዜ ክሮፖች ይቃጠላሉ፣ አዝርት ከተዘራ በኋላ ይቃጠላል፣ ውጤት ፍሬያማ ሳይሆን ይቀራል። አንዳንዴ በጣም ያድግና በጣም ያድግና መሸከም ሲያቅተው ይወድቃል። ሰው እንግዲህ በየአካባቢ የተለያየ ትርጉም ይሰጠዋል። ይሄ ምን አይነት ይሄ ነው አንድም ትሪጌድ ያደረገኝ እንደ ሀሳብ ደረጃ። ስለዚህ መጀመሪያ ድራፍት ሰራው የኔን አሳይመንት ተወጣሁ ማለት ነው። እነሱም የራሳቸውን ይዘው መጡ። ተቀምጠን እኔም የራሴን ፒች አረኩላቸው። ሶስት ነን። እሱም የራሱን ያመጡትን አወሩ። ይሄ ሚዛን ደፍቶ ተገኘ
እያሉ የፈጠራ ስራውን የጀመሩት ተማሪዎቹ ዩኒቨርሲቲው ብሩህ አእምሮ ላሳቻ እድል ተጠቃሚዎች ነበሩ። ጠናክረው እንደቀጠሉበትም በዩኒቨርሲቲ ሳይንስ ዳይሬክተር ኢንጂነር ኤፍሬም ዋቅጅራ ይገልጻሉ።
ብሪሊያንት አይዲያ ያላቸው ተማሪዎች አሉ። ኔሰሰርሊ ትልቅ ግሬድ ያላቸው ማለት አይደለም። እና እነዚህ ብሪሊያንት ተማሪዎችን አስቀርተን ሁለተኛ ዲግሪያቸውን እንዲሰሩ የምናደርግበት ዘዴ አለን። አሁን በተጨማሪ በጅማ ዩኒቨርሲቲ ማለት ነው። በዛ ሁለቱ ከዛ ግሩፕ ቀርተው ሁለተኛ ዲግሪ ትምህርት ሰጠናቸው። እነዚያ ልጆች በትምህርታቸው በተጓዳኝ ይህን ስራ እያዳበሩት ስራውን በመቀጠል ጥሩ ደረጃ ያደርሰውታል።
ማሽኑን የፈጠሩት ወጣቶች ትምህርታቸውን ካጠናቀቁ በኋላ ማሽናቸውን ወደ ስራ ለማስገባት ሌሎች ፈጠራዎችንም ለማከናወን የሚያግዝ ኦሚሽቱ ጆይ የሚባል ድርጅት አቋቁመዋል። ማሽኑን በማስተዋወቅ ረገድ አብሯቸው የሚሰራ ደቦ ኢንጂነሪንግ የተባለ አጋር ኩባንያም አላቸው። የደቦ ኢንጂነሪንግ ስራ አስኪያጅና በጅማ ዩኒቨርሲቲ የቴክኖሎጂ መምህር አቶ ጀርሚያ ፈይሳ እንደሚሉት ማሽኑ የአፈር ናሙና በመውሰድ በአጭር ጊዜ ውስጥ ባህሪውን ይተነትናል።
የአፈር ሳምፕሉን ወስዶ የአፈር ጣባውን ከነገረ በኋላ ምን መተከል እንዳለበት ይሄ ይሄኛው ለዚህ ይሆናል ብሎ ምክር አስተባብን ጨምሮ ይሰጣል ማለት ነው። ይሄኛው ቴክኖሎጂ
ከዚህ በፊት የአፈር ባህሪን ለመመርመር ናሙና ሲወሰድ የነበረው ከተለያዩ ቦታዎች ሳይሆን ከአንድ ቦታ ነው የሚሉት አቶ ጀርሚያ የሚሰጠው ምክረ ሐሳብም ለሰፊ የእርሻ መሬት ወካይ እንዳልነበረ ይገልጻሉ። ይህ መሳሪያ ግን ይህን ችግር ይብራራሉ።
አንድ ሳምፕል ከሆነ ሰፈር ወይ ከኔ ቦታ ይወሰድና ወደ ላብራቶሪ ይሄዳል። ላብራቶሪ ውስጥ ብዙ ጊዜ ከፈጀ በኋላ የምርምዜም ከመፍጨት አልፎ ሳምፕል ወዝሩ ከአንድ ቦታ ነው እና ትንሽ አፈር ነው የሚወሰደው። ያ ሙሉ በሙሉ የዛ አፈር ጸባይ ይገልጻል ማለት አይችልም። ይሄኛው ማሽኗ ትንሽ ናት፣ ለማንቀሳቀስ የሚመች ነው። ከሞባይል አፕሊኬሽኖች ጋር ትግሬ ተራ ነው። ከዛ ላቡን በትንሽ ደቂቃ ውስጥ ከየተለያየ ቦታ ይወስዶ ስለዛ ምርምር ስለዛ ውጤት ስለአፈሩ ጸባይና ምንማቸው የሚከተሰብ ጋር ይሰጣቸዋል ማለት ነው።
ማሽኑ አፈሩን በፍጥነት መርምሮ ለመሬቱ ተስማሚ የሆነው አዝርዕት ወይንም ተክል ምን እንደሆነ ይለያል። አፈሩ ምን አይነት ንጥረ ነገር እንደሚጎድለውም ያስረዳል ይላል።
ፈጣን የአፈር መርምሪያ ማሽን ናት። ማሽኗ ምትዘራ በጣም ውጤት ነው። ያን በውስጡ ላይ መጀመሪያውኑ ፈርቲላይዘሩ ወይም ማዳበሪያው ከመጨመሩ በፊት ሚያል እንዳለ ትለያለች አፈር ውስጥ። ስለዚህ ከለየች በኋላ ይህን ያህል ብቻ ጨምር፣ ጭራሽ ነው የማያስፈልገውን አያስፈልግህም ማዳበሪያ ትላለች።
ለአንድ የእርሻ መሬት የሚስማማ የአዝርዕት አይነት ከተለየና አፈሩ ያንን አዝርዕት ወይንም ተክል ለማብቀል ምን አይነት ንጥረ ነገር እንደሚያስፈልገው ከታወቀ ምርታማነት ላይ መሻሻል እንደሚኖርም ጥጋቡ አብርሃም ይናገራል።
ይሄን በቆሎ ለአንተ ማሳ ተስማሚ ነው ብሎ ነግሮናል። በቆሎ የሚፈልገው ደግሞ ማዳበሪያ አማውንት አለ፣ ደረጃ አለው፣ ያን ነግሮናል። ስለዚህ ያን በሚፈልገው ደረጃ ስንሰጥ ፕሮዳክቲቪቲውን በጣም ከፍ ያደርገዋል ማለት ነው።
አርሶ አደሩ ማሽኑ በሚሰጠው ምክር ሐሳብ ሳይስማማ ቀርቶ ሌላ አዝርዕት መዝራት ቢፈልግ እንኳን ይህን ለማድረግ አርሶ አደሩ አፈሩ ላይ ምን አይነት ንጥረ ነገር ወይም ማዳበሪያ መጨመር እንዳለበት ማሽኑ ሐሳብ ይሰጣል። ከዚህ አልፎም ማሽኑ በአንድ የእርሻ መሬት ላይ ከአፈሩ ባህሪ ጋር አብሮ የሚሄድ ከዚህ በፊት ያልተለመዱ አዳዲስ አዝርዕት እንዲዘራበት ምክረ ሐሳብ ሊሰጥ እንደሚችል ይናገራል ጀርሚያ ባይሳ።
ከዚህ በፊት ያልሞከሩት ያልዘሩትም ዘርቶ ውጤታማ ሊያደርጋቸው የሚችል በቀላሉ ብዙ ጥቅሞችን አንድ ላይ የያዘው ማሽን ነው ማለት ነው።
ማሽኑ የግብርና ምርታማነትን ለማሻሻል የተሰራ እንደተዘጋጀና በትንሽ የተግባር ስልጠና አርሶ አደሮች የሚጠቀሙበት አይነት እንደሆነ ባለሙያዎቹ ይናገራሉ። የአፈር መመርመሪያ መሳሪያው በጅማ አካባቢ ተሞክሮ ውጤታማ እንደሆነ ቢረጋገጥም አሁንም በርከት ባሉ ሌሎች ወረዳዎች ተጨማሪ ሙከራዎችን በማድረግ በታሰበው ደረጃ ምርታማነትን ማሻሻል ይችል እንደሆነ ለማሽኑን በማባዛት ወደ ገበያ ለጅማ ዩኒቨርሲቲ ከተለያዩ አካላት ጋር እየሰራ ስለመሆኑ ተናግረዋል።
ሌሎች ይሄን የሚረዱት ሊሆኑ ይችላሉ ጋር ለማገናኘት ስራ እየሰሩ ዘመናዊ አበባ እርሻ አላቸው እና ከውጭ ሀገር በተለይ በዚህ በግብርና ስራ ላይ በአበባ እርሻ ግብርና ላይ ተሰማሩ ሀሳቡን አጋረቻቸዋለሁ። በጣም ደስ ብሏቸዋል ለማየት እና አብሮ መስራት ታጎ
ይህን የፈጠራ አቅም ከተገኘና ባለሀብቶችና ድርጅቶች ከተባበሩ መሳሪያውን በብዛት በማምረት ከኢትዮጵያ አልፎ ወደ አፍሪካ ገበያ ለመግባትም እቅድ እንዳለ ለማወቅ ችለናል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ቆይታችሁን ከጋቢና ቪኦኤ ጋር ለማድረግ ስለመረጣችሁ አብዝተን እናመሰግናለን። አስተያየትና ጥያቄዎቻችሁን ለጋቢና ቪኦኤ እያላችሁ ቪኦኤ አማሪክ ፌስቡክ ገጽ ላይ ታደርሱን ዘንድ እንጋብዛለን። በመቀጠል ደግሞ ወደ ሞዛምቢክ ነው የምናቀናው። ኒክታር በንዲቶ በደቡብ ማዕከላዊ ሞዛምቢክ የሚኖር ሰዓሊ ሲሆን አካል ጉዳተኛም ነው። ነገር ግን ጉዳቱ ሳያግደው በአካባቢው የኪነ ጥበብ ትምህርት ቤት ለመክፈት አቅዷል ይለናል ተከታዩ ዘገባ። የአንድሬ ባፕቲስታን ዘገባ እንደሚከተለው አቀርብላችኋለሁ። ኒክታር ቤኔዲቶ ገደብ ማለት ከወልደቱ አንስቶ በእጆቹ መተጣጠፊያ ላይ ጉዳት ስላለበት ስዕል ይስላል። ኒክታር በ37 ዓመት ዕድሜ ካጋጠሙኝ ነገሮች ሁሉ ኮቪድ-19 ትልቁ ተግዳሮት ነው ይላል። ይሁን እንጂ ኒክታር ስራ አላቆመም። እንደውም ይሄ ሁኔታ የዓለም እንባ የተሰኘ ተከታታይ የስዕል ስራዎችን እንዲሰራ አነሳስቶታል።
የዓለም እንባ የተሰኘውን ብዙ ጊዜ ስየዋለሁ።
ይህ የስዕል ስብስብ ኮቪድ-19 በህይወታቸው ሴቶችና ህጻናት ላይ ያተኩራል። የተባበሩት መንግስታት ድርጅት የህጻናት ፈንድ ዩኒሴፍ ኮቪድ-19 ያለዕድሜ ጋብቻና የልጃገረዶች ትምህርት ማቋረጥ ችግር በዓለም ዙሪያ እንዲንሰራፋ አድርጓል ሲሆን የሞዛምቢክ ባለስልጣናትም በዚሁ ሀሳብ ይስማማሉ። ይህ ችግርም ኒክታር ቤኔዲቶ በሚኖርበት ማኒካ ግዛት ተስፋፍቷል። የኒክታር ስዕሎችና አዲሱ ስራውም ይህንን የሚያስቀኝ ሲሆን በምስሉ ላይ ያሉ ህይወት የከበዳቸው ነፍሰ ጡር ሴቶችን ያስቃኝናል።
When COVID started, people in rural
areas COVID በተከሰተ ጊዜ በገጠር የሚኖሩ ሰዎች ምን እንደተፈጠረ እንኳን አላወቁም ነበር። በዚህ ምስል ላይ የሚታዩ ሴቶች ሁሉንም ነገር የተሸከሙ ሲሆን ኮቪድ-19 የሆነ መጥፎ እርግማን ነው ብለው ስለሚያስቡ የሚኖሩበትን መንደር ለቀው ሲሄዱ ያሳያል። ለዚያም ነው ከጀርባቸው ሳልኳቸው።
ሌላኛው ምስል ደግሞ አንዲት ቆንጆ ሴት እንስራ ተሸክማ ያሳያል። ፊቷ ላይ ሀዘን የሚታይ ሲሆን ከትምህርት ቤት በመቅረቷ ነው ያዘነችው ይላል ኒክታር።
She must go to work in the field, something she didn't want to do.
መስራት የማትፈልገውን ስራ መስክ ሄዳ መስራት አለባት። ነገር ግን በልጅነቷ ስላገባች ይህንን ለማድረግ ትገደዳለች።
በወረሽኙ የተነሳ የተጣሉ የእንቅስቃሴ ገደቦች ኒክታር እንደ ልቡ ተጓጉዞ በሌሎች ከተሞችም ስራውን እንዳያሳይ ተግዳሮት ደቅኖበታል። ስዕሎቹን ለጓደኞቹ በመሸጥ ከሚያገኘው ገቢና ከመንግስት በሚሰጠው የምግብ ድጋፍ ኑሮ እንደሚመራ ይገልጻል። ነገር ግን በዚህ አያማርርም።
ጥበብ ስለ ገንዘብ ተብሎ የሚደረግ ነገር አይደለም። ጥበብ ማለት ነገሮችን በራይ ማድረግ ነው።
ኒክታር ልጅ ሳለ አካል ጉዳተኝነቱ ከሌሎች ህጻናቶች ጋር እንዳይጫወት አግዶት አቀቅ ሲል መሳል መጀመሩንም ይናገራል። አሁን ላይ ታዲያ አካል ጉዳት ላለባቸውም ሆነ ከጉዳት ነጻ ለሆኑ ህጻናት የትምህርት ቤት የመክፈት ህልም አለው።
ብዙ ህጻናትን አሰባስቤ ስዕል ማስተማር እፈልጋለሁ። ነገር ግን ብቻዬን ይህን ማድረግ አልችልም።
ኒክ በስራዎቹ ፈጠራ ማበረታታትና እርስ በርስ መተሳሰብ ሊተወው የሚሻው አሻራም ይህንኑ ነው። ቁንጅና ተስፋዬ ውደት የተሰኘ የልብስ ዲዛይን ስብስብ በቅርቡ ይፋ አድርጋለች። ስራዎቿ ለየት ባለመልኩም ከልብሱ ጎን ለጎን በፎቶግራፍ ነው ለትዕይንት የቀረቡት። የትዕይንቱን በተመለከተ ውደት ስለተሰኘው መሰናዶዋና ስብስቦቿ ከሳምንታት በፊት ከጋቢና ቪዮይ ጋር ቆይታ አድርጋ ነበረ። ያሰናዳ ነው ዘገባ እንደሚከተል ይቀርባል።
የሁለተኛ አመት የዩኒቨርሲቲ ተማሪ ሳለች በክረምት ወቅት ቤት ውስጥ በነበረች የልብስ አሻንጉሊት ላይ የተለያዩ ጨርቆችን እንደተሳፋ ልብስ እያያዘች በፌስቡክ ገጿ ማጋራት መጀመሯን ትገልጻለች ቁንጅና ተስፋዬ። ይህ ሙከራዋ ደግሞ አሁን ቁንጅና የተሰኘውን የንግድ መለዮ እንዲፈጠር መሰረት የጣለ ነበር።
የአክስቶቼ ልጆች ቡቲክ ነበራቸው እና እኔ ኢንትረስቲንግ ወይም ፍላጎቴን አይተው ማንከን ወይም ይሄ ልብስ መስሪያ አሻንጉሊት እሷን ከወገብ በላይ ነበረች እና እሷን ሰጥኝ እና ክረምት ላይ እሷ ላይ ብትን ጨርቅ ካገኘውም በብትን ጨርቅ ካልሆነም ደግሞ አሮጌ ልብሶችን ምናምን እየቀዳደርኩ ሰራ ነበረ። አንስ እዛ ላይ ያው ስፌት ስለማልችል በፒን እያያዝኩ እዛው ላይ እየሰፋውኝ ምናምን መስራት ጀመርኩኝ እና እሱን ፌስቡክ ላይ ሼር አድርጌው ነበረ። ኦልሞስት የተሰራልን ነው የሚመስለው፣ ግን በቃ ጀስት ሼር ለማድረግ አደረግኩት። ከዛ አክስቴ ስዊድን ሀገር ናት እና እሷ አየችው እና ጠየቀችኝ። ማለት የተሰፋ ልብስ መስለው እንደዚህ ቁመቱንም ከስር የሆነበት ምናምን ረጅም ቀሚስ ነገር ነው የተሰራ ይመስላል። ስለዚህ በጣም ግርማ አጠየቀችኝ እና ውይ እኔ እኮ መስፊያ የለኝም እና ዝም ብዬ በእጅ አያይዞ ነው አልኳት እና በጣም ገረማት። ከዛ በቃ ትንሿ ማሽን አለች ተላ ላይ የምትቀመጥ እሷን ከችልኝ።
እንዲሁ እቤት ውስጥ በስጦታ ባገኘችው የልብስ ስፌት መኪና የተጀመረው ልምምድ ከአዲስ አበባ ዩኒቨርሲቲ በምህንድስና ልትመረቅ ጥቂት ወራት ሲቀራት ደግሞ የአፍሪካ ሞዛይክ የፋሽን ልምምድ መርሃ ግብርን እንድትሳተፍ እድሉን ከፈተላት።
አራተኛ ዓመት ስገባ እኔ ኮንስትራክሽን ማኔጅመንት ነው የተማርኩት ልደታ ህንፃ ኮሌጅ እና አራተኛ ዓመት ላይ ኢንተርንሺፕ ጊዜ ነበረን 6 ወር ስለዚህ ከክረምት ጀምሮ ጊዜ ነበረኝ ትርፍ ጊዜ ያው ሙሉ ክላስ እንደምንገባው ጊዜ ስለማይወስድ ማለት ነው። ስለዚህ ተመዘገብኩኝና ፋሽን ዲዛይን ለመማር ገባሁኝ። ስለዚህ እሱም በጣም እሱ ደግሞ በጣም በቃ እንደዛ ደስ ብሎኝ አቅም ስማር ትጁን ነገር ስትማሪ በቃ በጣም የተለየ ነው ማለት እንዴት አቴንሽን እንደምትሰጪ ክፍል ውስጥ እንዴት አስተማሪዎቹን እንዴት እንደምታዳምጫቸው ጥያቄ እንደምትጠይቂያቸው እንዴት ራሱ ኢንትረስትድ ሆነሽ እንደምትማሪ ማለት በጣም የተለየ ነው እና በዛ ታይም ላይ ተማርኩኝ ዲዛይኒንግ። ስለዚህ ልክ እዛ ዲዛይኒንግ ከተማርኩ በኋላ ይሄ ቁንጅና የሚለውን ብራንድ ኦልሬዲ ፌስቡክ ላይ ሰው ትንሽ ፋሚሊየር እንዲሆን ዝም ብዬ የምሞክረውን ነገርም ሼር ለማድረግ ያው ለገበያ የሚበቃ ሆኖ ምናምን ሳይሆን ግን በቃ ይሄን እዚህ ላይ ነው ያለሁት ለማለት እዛ ላይ ፖስት አደረገው ነበር።
ከስልጠናው ከማህበራዊ ድረገጾችና ከደንበኞች ከመታገኛቸው ምላሾች እለት እለት ራሷን እያሻሻለች የመጣችው ቁንጅና በአራት አመታት ጊዜ ውስጥ ከሌላ ባለሙያ ጋር ጥምረት በመፍጠር የራሷን መደብር መክፈት እንዲሁም ለውጭ ሀገር ጋር
ስለዚህ ከዛ በኋላ ደግሞ ልክ ከተማርኩኝ በኋላ በደም ኮሌክሽን እየሰራው ጓደኞቼን እያስለበስኩ ራሴን እየለበስኩ እና ፎቶ እየተነሳን እዛ ላይ በቃ ፌስቡክ ላይ በደንብ እንትን ማድረግ ጀመርን፣ ሼር ማድረግ ጀመርን። ጓደኞች የሚያግዙኝ ነበር፣ እነሱም ሼር ሲያደርጉ የሆነ ያህል ሰው ማየት ችሎ ነበረ። ስለዚህ እንደዛ ነው ቁንጅና የሚለው ብራንድ የተመሰረተ እና በስም የሚያደርጉበት ምክንያት ብዙ ጊዜ ከራሴ ጋር የተገናኘ ኮንሰፕት ወይም ሀሳብ ነው የምጠቀመው እንደ ኢንስፓሬሽን አንድ ኮሌክሽን ስሰራ እና ስለዚህ አይ ቲንክ ከኔ በላይ ወይም ከስሜ በላይ ሊገልጸው የሚችል ስለሌለ ብራንድንም ቁንጅና አልኩት። እንዳልኩሽ አራተኛ ዓመት በቃ ልክ ከተማርኩ በኋላ ነው በደንብ መስራት የጀመርኩት እና እዛው በጓደኞቼም ትምህርት ቤት ባሉ በማውቃቸው ልጆች ምናምን እዛው መሸጥ ጀመርኩኝ። ትንሽ ክላሴን ልክ እንደጨረስኩኝ ቀጥታ ከአንድ ሌላ ዲዛይነር ጋር አንድ ላይ ሆነን ቦርሳ የሚሰራ ዲዛይነር ከሱ ጋር ሆነን ሱቃችንን ከፈትን። ስለዚህ አሁን ሙሉ ለሙሉ እሱ ላይ ነው ፎከስ አድርጌ የምሰራው። ሌላ ደግሞ አሁን በቅርቡ ለዩኤስኤ ማርኬት የሆነ ያህል ሳምፕል ልከን በዌብሳይታችን እየሸጥን ነው።
ቁንጅና ከዚህ ቀደም በተለያዩ ጊዜያት ስራዎቿን ለእይታ ያበቃች ሲሆን የምትሰራቸው ልብሶች የራሳቸው የሆነ መልእክት እንዲሁም በውስጧ ያለውን ፍርሃት፣ ጥያቄና ጉልበት እንዲያሳዩ እንደምትሻና ይህንን በስራዎቿ ላይ ለማካተትም ረዘም ያለ ጊዜ የሚወስድ መሆኑን ትገልጻለች።
ምን ልስራ ብዬ ቀድሜ ተጨንቄ ሳይሆን ብዙ ጊዜ ውስጤ በጣም የሚመላለስ ሀሳብ ካለ እሱ ሀሳብ ላይ ተመርኩዞ ነው እሱን አሳድጌ ወደ ኮሌክሽን ማደርገው። በየሆነ ጊዜ አንዴው እንትን ያጋጥመኛል። አሁን እንዴት ነው በጣም መስራት የሚፈልገው ነገር መሆን የሚፈልገው ነገር ዲዛይን ነው ከህፃንነት ጀምሮ እና እሱን እየሰራሁኝ እንዴት ነው ጥሩ ፊድባክ ጥሩ ምላሽ እየተሰጠኝም እኔ በቃ የሚቻለኝን እየሰራው አይመስለኝም ሁሌ። እሱን ካለፍኩኝ በኋላ ብዙ ጊዜ በጣም ጥንካሬና በራስ መተማመኔ በጣም ጨምሮ ነው የምወጣው። ይሄ ሀብት የሚያደርገው በረጅም ጊዜ አንዴ ነው፣ ግን ልክ ስወጣ በቃ ማንነቴን ካሬን ምናምን እዛ ሞመንት ውስጥ ወይም እዛ ቦታ ውስጥ እያለሁኝ እነዚህን ነገሮች ሁሉ እንዴት ነው ወደ ውስጥ አስገብቼው አምኜው ነው ጨርሼ ፕሮሰሱ መወጣው። ብዙ ጊዜ ከባድ ነው ማለት በቃ ምን ይሉኝ ይሆን ሌላው ሰው ይሄን ነገር ሼር ላያደርገው ይችላል ምናምን ስለሚባል እና አንዴ ግን በቃ ይሄን ነገር ስናገር አንቺ ብቻ አይደለሽም እና እንደዚህ በጣም ትልቅ ቦታ መድረስ የሚፈልግ ስፔሻሊ ይሄ የጥበብ ስራ ላይ ያለ ሰው ብዙ ሰው ሼር ያደርገዋል ይሄን ነገር እና ኦኬ ይሄን ነገር ሌላም ሰው ሼር የሚያደርገው ከሆነ ይሄን ነገር ለምን ወደ ላይት ወይም ወደ ብርሃኑ አላወጣውም እና ማለት ሌላውም ሰው እንዴት ነው connected ወይም የተገናኘን አይነት ስሜት እንዲሰማው።
በቅርቡ ዑደት የተሰኘ ስራዋን ለማቅረብ ደፋ ቀና የምትለው ቁንጅና ዑደትን ከቢራቢሮው የህይወት ዙረት እንዲሁም የራሷ ውስጣዊ እድገት ላይ በመመርኮዝ ልትገልጸው እንደቻለች እንዴት አስረዳለች።
ሶስቱን ስቴጅ በዚህ አይነት ከኔ ጋር በዚህ አይነት አገናኝቼ ነው የሰራሁት እና ዲዛይኖቹም ልብሶቹም ላይ ሶስቱን ስቴጅ አሁን ለምሳሌ የመጀመሪያውን ስቴጅ ዳርክ ነው ያደረኩት because ይሄ ቀይ እና ቀዩ ውስብስብ ክር የተጠቀምኳቸው አሉ። የሚቀጥለው ስቴጅ ደግሞ ሼቡን ወይም ይሄ መሀል ላይ እንትን አለው መስመር አለው ወደ ውስጥ ያሳያል። ስለዚህ እኔም የተጠቀምኩት ጨርቅ ወደ ውስጥ የሚያሳይ የእሱን የሼቡን እንትን የሚመስል እና ሸፈንፈን ያሉ እንደሱ አይነት እንትን ውስጥ ኦልሞስት የተከተቱ አይነት ነገር ማለት ነው። የመጨረሻው ስቴጅ ኦሬንጅ፣ ብርቱካንማ፣ ቀይ፣ ትንሽ ጥቁር እንደሱ አድርጌ ነው የመጨረሻውን እንትን የሰራሁት።
የቁንጅና ዲዛይን መስራች ዲዛይነር ቁንጅና ተስፋዬ በአፍሪካ ምርጥ ተስፋ የሚጣልባቸው ዲዛይነሮች ሽልማትን እንደ አውሮፓውያን አቆጣጠር በ2017 ዓ.ም ልትቀዳጅ ቻለች ሲሆን አዲሱ ስብስቧን በቅርቡ ለእይታና ለገበያ እንደሚቀርብም አስታውቃለች። ከአሜሪካ ድምጽ ለተጠናቀረ ዘገባ አይደን ገረመው ከዋሽንግተን ዲሲ። ተመልካቾቻችን ለሐሙስ ምሽት ያዝነው መሰናዶ እዚህ ላይ ተጠናቋል። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ለጋቢና ቪኦኤ ያላችሁ በአምሃሪክ ላይ አድርሱ። የእናንተን አስተያየት የምንጠብቅ ይሆናል። መሰናዶውን በመምራት ኤደን ገረመው፣ በምስልና ድምጽ ምህንድስናው ኤልያስ አስማረ፣ ከመላው የአሜሪካ ድምጽ ዘጋቢዎች፣ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል አቀናባሪዎች ጋር በመሆን አብረናችሁ ቆይተናል። ለዛሬ እዚህ ላይ ፈጸምን። ጤና ይስጥልኝ።